ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 27 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደንቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሊዘገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጥቅምት 27 ቀን 1435 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከዚያም በአሳለፍነው አርብ በደብዳቤዎች አምድ ዝግጅት ፕሮግራማችን ከታዬ ቶላ ቀርቦ የነበረውን ደብዳቤ በድጋሚ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓድሳን ዲሞክራሲያ በ2003 ዓመተ ምህረት በሐምሌ ወር ማለትም ከ13 ዓመታት በፊት አውጥቶት የነበረውን
ያፓ የኢትዮጵያ ህልውናና አንድነት ጥያቄ
በሚል ርዕስ የቀረበውን የዲሞክራሲያ እትም አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ጎንደር ክፍለ ሀገር ደንቢያ አካባቢ የድርጅና መኖሩን ነዋሪዎች ገለጹ። የድርጅና ከሰሜን ምዕራብ አማራ ደንቢያ ቋራና ስልጋ ከትናንቱ ከቀጥሎ በኋላው እና በሰሜን ምዕራብ ቀጠና በሚገኝ የጎንደር ፋኖ ላይ ወረራ የፈጸመው የፋሽስቱ ኮሎኔል አብይ አህመድ ሰራዊት ዛሬም እንደ ትናንቱ ከፍተኛ ጉዳትን አስተናግዷል። በዚያ አካባቢ የነበረው ውጊያ በሶስት ቦታዎች ላይ የተደረገ ሲሆን በሻለቃ ደረጀ በላይ የሚመራው የአይሸሽን ብርጌድ እና በሻለቃ ሳሚ የሚመራው ጣና ብርጌድ የደጅያ አካባቢ ውጊያ ሁለቱ ብርጌዶች በጋራ ድል ተቀዳጅተዋል። ከራት በርካታ ሰራዊቱን ሞትና ቁስለኛ አድርጎ የተበተነ ሲሆን ለወገን ኃይል የሚረዳ በርካታ ያለ የክልልና የቡድን የጦር መሳሪያም ተገኝቶበታል። በተመሳሳይ በሻለቃ አረብ አጨፈ አቸነፍ የሚመራ ስንጥቅ የሰንጥቅ ብርጌድና በሻለቃ አስናቀ የሚመራ የነበልባል ብርጌድ በጋራ በጭልጋ ወረዳ ጃንደባ ከተማ አቅራቢያ በሁለት ቦታዎች ላይ ውጊያ ያካሄዱ ሲሆን እስካሁን የጠላት ኃይል ከባድ ኪሳራ እየደረሰበት ይገኛል። በዚህ የተበሳጩትና ያልጠበቁት የህዝብ ማህበር የገጠማቸው የወራሪው ኃይል አመራሮች ተጨማሪ ኃይል ከሰራባ ወታደራዊ ካምፕ ወደ ጃንደባ ከተማ ለማስገባት ሙከራ ቢያደርጉም በአካባቢ የሚገኙ የቅማንት ተወላጆች ወንድሞቻችን ለመጨፍጨፍ አናሳልፍም በሚል የጠላት ኃይል ላይ ተኩስ እንደከፈቱም ታውቋል። ባለፈው ሳምንት የማዕከላዊ ጎንደር ዞን አስተዳደር ካድሮች አካባቢ ላይ የተቀጣጠለ የመጣውን የአማራ ፋኖ ትግል ለማጨናገፍ የቅማንት ማህበረሰብን በአይሰል ከተማ ስብሰባ በመጥራት አማራ ፋኖ ልትወረሩ ነው የሚል ስብሰባ ጠርተው የነበሩ ቢሆንም በቅማንት ማህበረሰብ ዘንድ ከዞን የመጡ ካድሮች ከወንድሞቻችን ጋራ ልታጣሩን አትችሉም በማለት ከእናታቸው ከወያኔ ጋርም ስለተለያዩ አሁን ወደ አማራ ፋኖ ለመለጠፍ እና ከአማራ ፋኖ ጋራ አንድ ሆኖ ለመስራት የመረጡ በሚመስል መንገድም አንዳንድ ፍንጮች ወጥተዋል። ከዚህ በፊት የተፈጠረውን ነገር መረሰን ቀጠናው ድሮ ወደ ነበረበት ፍጹም ወንድማማችነት ይመለስ ሲሉም ጥያቄ አቅርበዋል። ከዚህ በኋላ ጎንደርም ሆነ በመላው አማራ በእናንተ ላይ የሚደረግ ህዝባዊ ትግል የእኛም ትግል ነው በማለት ተባረው ከከተማ መውጣታቸው ይታወቃል። በአጠቃላይ በዚህ ቀጠና ለበርካታ ጊዜያት የተደረገ የአማራ ፋኖና ይህ ሆይ ይህ ፋኖ አፍርቶ ሁሉም ፍሬ አፍርቶ የማህበረሰብ ክፍል ትኩረቱን የፋሽስቱ ኮሎኔል አብይ አህመድ ሰራዊት መደሰስ ላይ በማድረግ የታደረ የሚገኝና ትግሉም መዝራዊ እየሆነ መምጣቱን ከአካባቢ ፋኖዎች ለመረሳት ችለናል። የአገዛዙ ወራሪ ገዳይ ቡድን ዛሬ በቋሪት ተወለት ተኩስ የበርባሉ ፋኖ ገዳይ መንጃው የሚመካበትን ከባድ መሳሪያ ብረት ለበስ ታንክ ተብሎ የሚጠራውን በቋሪት በአብሬው ኮከብ ፋኖ ከጥላት እጅ ተማርኳል። በሌላ በኩል በዛሬው ዕለት በደብረ ማርቆስ ዙሪያ የጁብ የከባድ ውጊያ የነበረ ሲሆን ፋኖ የጥላትን ኃይል አፈር ድሜ ያበለው እንደሚገኝ የመረጃ ምንጮቻችን ጠቁመዋል። በሌላ በኩል በሰሜን ሸዋ ተሬ የለን ማፉድ ሁሉ በርበርባሩ ፋኖ የጥላት ኃይል ተወግሯል። ከቡትና ቁስተኛ የተረፈው የጥላት ኃይል በተሬና በሁሉ መካከል የሚገኝ ልዩ ቦታ ሰር በሚባል ቦታ ሬሳውን አንጠባቶ ወደ ሸዋሮቢት ፈርቷል። ጦርነት እየተካሄደባቸው ቦታዎች የነበሩ ሁሉ የለን አርመኒያ ሾላ ሜዳና ማስቀል ከወራሪ የጥላት ኃይል ነጻ ሆነው በአብሬው ኮከብ ፋኖ ቁጥጥር ስር ይገኛሉ። በአራቱም አቅጣጫ ፊልመው እንደቀጠለ መሆኑ ታወቀ። በለታ ዛሬ አመሻሹ ላይ ከመሰኝት በድጎማ አድርጎ ወደ ምስራቅ በለታ የገባው የጥላት ኃይል ከምሽቱ 12 ሰዓት ከ25 በትላንትና ሁለት ማለት ነው ጀምሮ ከምስራቅ በለታ በመውጣት ወደ ምዕራብ በለታ እየተጓዘ ይገኛል። ሌላ በኩል ቋሪት የጥላት ኃይል በቋሪት በሁለት በኩል ጦርነት ከፍቶ ያለ ሲሆን ከርጭጋ በኩል በገነት አቦ የመጣን የጥላት ኃይል ውሃ ያሰኘ ነበርባር ፋኖ ፒፒአር ተብሎ የሚጠራው ከባድ መሳሪያ ከጥላት ኃይል እየማረከ ሲሆን በአጤት በኩል ወደ ቋሪ ተጓዘ የጥላት ኃይል ሻብ ኮከብ ፋኖ ለተከታታይ ቀናት በሁለቱም ቦታ የተሰለፈው የጥላት ኃይል ስቶክ አመድ አድርጎታል። በአጤት በኩል ተሰልፎ የነበረው ከሙትና እንዳስጥርፍ ከጥላት ኃይል በሳክሮስ ቆይቶ ወደ ሚያዋስነው ብር አዳማ ለመገስገስ ወደ ብር አዳማ መዳረሻ መድረሱን በተጨባጭ መረጃ አረጋግጠናል። በቡሬና አካባቢው 591 ሚሊሻና ሰላም አስከባሪዎች በይፋ ትጥቃቸውን በመያዝ ፋኖን ተቀላቅለዋል። በተገኘው መረጃ መሰረት ዛሬም ቀሪው የሚሊሻ አባላት የቡሬና አካባቢ የፋኖ ፖለቲካ ክንፍ መሪውን የታንክ መሀንዲስ መቶ አለቃ ኢንጂነር ዘመኑ አማረን ጥሪ ተቀብለው ከሌሎች ጀግኖች ፋኖች ጋር በመሆን ጥላትና የቀጥቆጣት በመቅዳት ታሪካዊ ፋኖና የራስ ሚስወደድ መንገሻ አስክምን ሀገር በቁጥር ስር አድርገዋል። ተማረካ ኢንጂነር ዘመኑ አማረ ማለት በትምህርት እጅግ ጎበዝ የነበረ ፕሮጀክት ላይ የተሻለ ውጤት በማምጣት ወሎ ዩኒቨርሲቲን ተቀላቅሎ በትጋትና በንቃት ትምህርቶች ከናሰር በመከላከያ ዩኒቨርሲቲ የመከላከያ ኢንጂነሪንግ ዩኒቨርሲቲ በመከላከል በመቶ አለቃ ማዕረግ የኢንጂነሪንግ ትምህርት በማጠናቀቅ በመስራት መከላከያ ከባድና የቡድን መሳሪያ የጥገናና የታንክ መሀንዲስ በመሆን እያገለገለ ጀግና ነው። ወቅቱ የህዋት የበላይነት የነበረበት ስለነበረ አማራ ሰሉን ወያኔን ጉስጥሬ በመሆን ታግሯል፣ አሳግሯል፣ ሻግሯል። ከዛም ወያኔ ጥቅምት 24/2012 ዓመተ ምህረት ሰሜንን ጥቃት እስከሚፈጸምበት መከላከያን ተገልግለዋል። ስለዚህ ዘመኑ አማራ የቡሬና የአካባቢው የአማራ ህዝብ ዋሕድ ፋኖን የፖለቲካና የጦር ክንፍ መሪ በመሆን ግንባር ቀደም ፊታውራሪ ሆኖ የአማራ ፋኖ ትግል እየመራ ነው። ይህችም በመከላከያ ውስጥ ያሉ የሀገራዊ አሻራቸውን ለማሳረፍ የሚፈልጉ ከመከላከያ ኃይል ከአንድ ቡድን ከኦሌድ አደል ኦሌድ መር በሆነ ስርዓት ከመጨፍለቅ ይልቅ ወጥተው የአማራን የማይባክ አኩሪ የገድል ታሪክ እንዲፈጽሙ የሚል ማሰፈሪያ ሰጥተዋል። ሰረዙ የኮሌሉ አገዛዝ የአየር ጥቃት ተነገረ። ሸዋ አንኮበር ወረዳ በቆላመው ወደራ ትምህርት ቤት ትናንት ምሽት 2:45 አካባቢ የአየር ጥቃት ተፈጽሞ በትምህርት ቤቱ ቅጥር ግቢ ውስጥ ትኖር የነበረች አንድ ሴት መምህር ህፃን ልጇ ጀምሮ ከቁጥር 15 ሰዎች ህይወታቸው አልፈዋል። ትምህርት ቤቱ የፋኖ አባላት እንዳሉበት ተጠቁሞ ራት እየበሉ ባለበት ሰዓት በአየር እንዲመታ መደረጉ ነው የተሰማው። ከዚህ በተጨማሪም አልዩ አምባ ከተማ ወጣ ብሎ ተመሳሳይ የአየር ጥቃት ሆኖ ከአስር በላይ ሰዎች ሞተዋል። ከማሸችው ውስጥ ንጹሐን ጭምር እንደሚገኙበት ይልቁንም ዋና ፋኖዎችና ፊት ለፊት ተኩስ ነበሩ ጠንካራ የአማራ የቦርድ ፈንጆች ግን ከጥቃት ሰለባው ነጻ እንደሆኑም ለማረጋገጥ ችለናል። የተደረገው ወንጂ ኖሮችን ማስተናገድ ተገለጸ። በደቡብ ኮንግረስ ተሰነች ወረዳ ሰኝ ሙር በተባለ መንደር ነዋሪ ዶኮሮስ ከባለፈው ሳምንት ጀምሮ በኦሞ ታፊ ከነሳ መንደራቸውን በውሃ መከበቡ ይነገራል። በዚህ ምክንያት እሳቸውና ሌሎች የመንደር ነዋሪዎች ቤተሰቦቻቸውንና ቤተሰቦቻቸውን በመያዝ ወንዙን አቋርጠው ወደ ደረቃማው መሬት መሸሻቸውም ተገልጿል። ተፈናቃዮቹ አሁን ላይ ከወንዙ ሙላት ሕይወታቸውን ማትረፍ ቢችሉም እስካሁን ግን ምንም አይነት ድጋፍ እንዳላገኙም ተናግረዋል። ያሰነች ወረዳ የኦሞ ወንዝ እየሞላ በነዋሪዎችና በመሰረተ ልማቶች ላይ ተደጋጋሚ ጉዳቶችን እያደረሰ እንደሚገኝም ሰሮቹ አክለዋል። በቀጣይ ቀናትም ከመደበኛ በላይ የሆነ ዝናብ ስለሚኖር ህብረተሰቡ ጥንቃቄ እንዲደረግ ማስጠንቀቂያ ሰጥቷል። የኦሞ አካባቢ ወንዙን ተንተርሶ የሚኖሩ ህዝቦች ስጋት ላይ መሆናቸውንና ማንኛውም የሚመለከተው አካል እንዲደርስልና ድጋፍ እንዲያደርስልን ሲሉ እንዲያደርግልን ሲሉም ጥሪ አድርገዋል።
የኢትዮጵያ ንግድ ባንክ ከህግ ውጭ ደንበኞች ሳይውቁ ከ10 ብር ጀምሮ ከአካውንት ወደ አካውንት በሚደረግ የገንዘብ ዝውውር የአገልግሎት ክፍያ እንደጀመረ ፍኖተ ያነጋጋራቸው የኢኮኖሚ ባለሙያ ተናግረዋል። አክለውም አገዛዙ በሚፈጽመው ህገወጥ ዝርፊያ በቀን በ10ና በ100 ሚሊዮን የሚቆጠር ገንዘብ በመሰብሰብ ያለበትን የገንዘብ ችግር ለመፍታት እየሞከረ ይገኛል ብለዋል። የግል ባንኮች ከአካውንት ወደ አካውንት ገንዘብ ሲላላኩ የአገልግሎት ዋጋ እንደማያስከፍሉ ተጠቅሷል። የኢትዮጵያ ንግድ ባንክ ለደንበኞቹ ሳያሳውቅ ከእያንዳንዱ ግለሰብ ገንዘብ መዝረፉ በስልጣን ላይ ያለው አካል በብልጽግና ሳይሆን በብልግና የተካነ አምባገነን ነው ሲሉ መረጃቸውን አድርሰውናል። ይህንኑ ዜና አስመልክቶ ያደረግነው ቃለ ምልልስ እነሆ።
ከዚህ በነበረው እንደዚህ ባንክ አሰራር ከአንድ ባንክ ወደ ሌላ ባንክ ትልቅ ሰርቪስ ቻርጅ ከፍላለ። ከዛው አንድ ባንክ ውስጥ ግን ከአካውንት ወደ አካውንት ትልቅ ገንዘብ አይከፈልም ነበር። አሁን ግን ይሄንን ዝም ብሎ ከማህበረሰቡ ቆናዎች እነሱ ያስከፍሉ ነው ያሉት። እና ይሄ ደግሞ መንግስት ያለበትን ክራይሲስ ለመሸፈን ይመስለኛል።
ማለት ከዚህ በፊት
አሁን አንድ ሰው እንደኔ አሁን ከበደ የሚባል ሰው ማማር የሚባል ሰው በዛው በንግድ ባንክ እንትላለው እንትም 50000 ብር ትራንስፈር ማድረግ ይፈልግ 50000 ብር ትራንስፈር ሲያደርግ 10 ብር ይከፍላል። ስለዚህ ከዚህ ከናል ነበር አካውንት አካውንት ተጠቅ እህ ሌላ ማግራ እና ተማግራ ለምሳሌ
ስለዚህ
እኔ መጣሁ ነው ከብግሬ ነው እና ደግሞ ማበረታው አልኩም እነሱ ደግሞ ነው ይሰራል እንግዲህ ከፍያለ ከሄደ ለምሳሌ ወደ 400 ሺህ ምናምን ትራንስፈር ካረክ እስከ 700 ቻርጅ አድርጓል። የተመረከተም ከዛ በላይ ከሰረ እንደምንም ቻርጅ ጀምሯል። በሞባይል ባንኪንግ ተጠቅመን እንደዚህ ነው።
ከመቼ ጀምሮ ነው ይሄ የተጀመረው?
እኔ መጀመሪያ ነው ያረኩት ሁለት ሳምንት አካባቢ አልፎታል። አልገባኝ ነበር ትናንትና ላይ ግን ለምን መልያረጋችሁ እና እንደዚህ ስለው አይ እኛ እንተናልም ይሄው ሲስተሙ ያመጣው እና ብሎ ማንዲ ነገር ያልፈልግም ተነ
ይሄዱበት ባንክ ማለት ነው።
አዎ አዎ ባንክ ዳይ ነው እንደያየው።
ይሄንን ግን ሰዎች በብዛት አያውቁትም አዲስ ናቸው ማለት ነው ማለት
አዎ እኔም ራሴ በአጋጣሚ ነው ያወቅሁት። ጋዝዋንት ተንተም ፍራርጌ ከካርታን ፍራር ኩቱም በላይ አስብሎ ቻርጅ አርከው ተቀንፋለ ለምንድነው ሳስተው ነው ነቶች ቢይ እንትንል ነበር። እንደገና ድሮ ቴክስት ይገባ ነበር ሞባይል እንት ላይ ተጥጥ ቴክስት አሁን ቴክስት ማይገባም ብሎክ አርከውታል ሰው እንዳያውቁ መሰለኝ።
አሃ ምንም አይነት የገንዘብ እንቅስቃሴ ሲኖር ያሳውቁ ነበር አሁን ያሳውቁ
ቴክስት ሞባይል ላይ ይገባ ነበር ቴክስት ሜሴጅ አሁን ይገባም መንግስት ያለበት ነገር
እንደዚህ ከተለኛ እንደማይሳየ ነገር። አዎ እንግዲህ ከሁሉ ኮሌክቲቭ ሲሰበስቡ ብዙ ገንዘብ ይሰበስባሉ ማለት ነው።
Yes አሁን ለምሳሌ ንግድ ባንክ በጣም ብዙ ደንበኛ አለው። ለገንዘብ ገንዘብ በካሽ ለማጣስከባ ከአካውንት አካውንት ነው ትራንስፈር የምታደርገ ጅላይ ገንዘብ እንዳይኖር ተከልክሏል። አካውንት ሳይሆን ላይ የተገኘበት ሰው በወንጀል ይቀጣል። ያንገ ወጣ ይቻል እና አሁን ገንዘብ ከባንክ ላውጣ በካሽ ከምታሸጉ ላይ ይፈቀድልም። አንዳንዴ ደግሞ ገንዘብ የለብረቅ ለንት ይለዋል ይከለክለዋል። እና ባንክ ማስተላለፍ ግን ብቻ የምችለው እና አሁን ማስተላለፍ ቢያንስ በቀን 1 ሚሊዮን ላስተላልፍ ይችላል የንግድ ባንክ ደንበኛ ማጠቃለያ ባንክ ላይ ካየው አሁን ያንንም በድባሰው ልብት መተው እንኳን አሰምሌም ብየናል ማለት ነው። ወይ መንግስት ፖሊሲ መቀየርለበት ከዚህ በጀት ላይ 50 ሺህ ብር ላይ እንዳትይ ተከልክለ ከባንክ በካሽ 50 ሺህ ብር ላይ እንዳታወጣ ተከልክለ ያንተ ገንዘብ ባንክ ውስጥ ገብቶ ባንክ እየነገደበት እንደገና ከባንክ ካንተ አካውንት ወደ አካውንት ትራንስፈር ታደርግ ቻርጅ ቻርጅ ተደረክ 50 ብር 100 ብር ትራንስፈር ታደርግ 10 ብር ቻርጅ ይደረጋል። በኤቲኤም ስትታወጣ አስተስከባን እንደብቻር ይደረጋል። በሞባይል ባንኪንግ ስትታወጣ ቻርጅ ይደረጋል። ባንክ ገንዘብ እየነገደ ገንዘብ እንዳትይ ተከልክለ እንደገና ከአካውንት አካውንት ትራንስፈር ታደርግ ገንዘብ እንድትከፍል የምትገደድበት ፖሊሲ አግባብ አይደለም። ያ አይደለም ካንተ ካንተ ባንክ ወደ ባንክ ትራንስፈር ሲደረግ ቻርጅ የሚደረግ ነገር ማቆም አለበት። ምክንያቱም የቆሰተው ተገዶ ገንዘቡን ባንክ ውስጥ እንዲያወጣ ተደርጓል። ባንኮች እየነገዱበት ነው ያለው።
ስለዚህ በቀን እስከ ሚሊየን የሚቆጠር የኢትዮጵያ ብር እየሰረቁ አይደለም ወይ ባንኮች?
አሁን ያለው የባንክ ተጠቃሚ በ10 ሚሊዮን ብር ውስጥ ነው ያለው። አሁን 100 ሚሊዮን ከኢትዮጵያ ተጠቅመዋል ማለት ይቻላል። እና ያም 100 ሚሊዮን ክሬዲት ውስጥ በቀን እንደ 2% እንኳን የነን ባንክ ትራንስፈር ያደርጋል ብንል 2 ሚሊዮን ኮሌክሽን በትንሹ እንትን ሰርቪስ ቻርጅ አሰርበይ በትልቁ ደግሞ ከዛ በላይ ነው። 100 እና ከ100 በትልቁ 100 ድረስ ነው ያለው። እና በአማካይ በትንሹ 10 በትልቁ 100 እንኳን ቢባዛ በትንሹ ኮሌክሽንም በአሰብ ቢታባዛ 20 ሚሊዮን ብር ነው። በትልቁ ደግሞ ቢታባዛው 100 በ200 ሚሊዮን 200 ሚሊዮን ብር ነው የሚሆነው። እና ይህን ያህል ገንዘብ ከማህበረሰቡ ይወጣል ማለት ነው። ነቢ ከዚያም በላይ በኤቲኤም ራሱ 50 ብር 100 ብር የሚያወጣ ሁሉ አለ። ያም ራሱ 5 ብር ምናምን ቻርጅ ይደረጋል። እንግዲህ እንደመሰለን ካፒታሊስት ሳይሆን አሁን ሌላ የግብር ሰብሳቢ ድርጅት ሆኗል ማለት ነው ባንኮች።
ይሄ እንግዲህ የሚያሳየን የምንድን ነው የመንግስትን ውጥረት ነው። ምናልባት በኢህአዴግ መንግስት ጊዜ እንደዚሁ ለኮንዶሚኒየም እየተባለ ገንዘብ ከልክ በላይ እየተሰበሰበ የነበረበት ወቅት ያስታውሳሉ ብዬ ገምታለሁ። ከሱ ጋር እንዴት ነው የሚያስተያዩት አሁን ያለው?
ያኛው አትሊስት ቤት ገንዘብ ነው እኮ የተባለው። ቤት መግዛት ለፈለገ ቮለንቲየር ለሆነ ቤት ገዛለሁ ብሎ ነው ያን የከፈለው። ያ እንትም የግለሰቡ ፈቃድ ነው። ይህ እኮ ግለሰቡ ሳያውቅ እያወቅም አይደለም። አሁን የባንኩ ሳያውቅ የሚሁ ነው ይሄ ነገር እየተፈጸመ ያለው። ከበሽ ለጣ እንደሆነ ሰው የሚያውቀው። አሁን ግን እየከፈለ መሆኑን ባንኮች አልነገሩትም። ትራንስፈር ሲያደርግ ብቻ ከአካውንት ላይ ይቆርጣል። ሲወስድ ከአካውንት ላይ ይቆርጠዋል። ባላንታይን አንዴ ስላመነ በዛ አብዛኛው ሰው አምኖ ነው የሚሄድ። መሰረቁን አያውቅም። እንደምን የወሰዱ እንደሆነ እነሱም አልገለጹለትም። ከዛ በፊት ደግሞ የነበረው ግን የቤት ግብር የቦታ ግብር እንደገና ድጋሚ ክፈል ሲባል ሰው ተነግሮት ተገዶ ነው የከፈለው። ከፍዬ የለም ወይ ነው በቃ እንደ አዲስ ነው ተብሎ እንደገና ያለ። ይህንን መንግስት ማመን መቻል አለበት። በቃ ማህበረሰብ ካልፈለገ አልፈለገውም አልፈለግም ተፈላለገውም ባል ሚስቷን ሚስቱን ሚስት ባሏን እንዲህ ካለ ይፈታ ይፈታለች። የከዚያም በላይ እኮ ያለፈ ነገር ነው። የኩዜ የተቀልኩትን ቆሜ የተቀልኩት ኩዜ የተቀልኩትን ቆሜ መውረድ አቃተኝ የሚለውን ብሄል ነው የሚያሳዩ ጀዙን የበላይ አልፈልግም ካለ አልፈልግ ነው በቃ ያንተ መውረድ አለበት። አልፈልግም ካለ ምንድን ነው ግዴታ?
ምናልባት ከዛ
አላኛቱ እያንዳንዱ የብልጽግና አባል ሁሉ ለዚህ ወንጀል ተጠያቂ መሆን አለበት። አሁን አባል ሚነቱ ህዝቡን እየበትን ያለው
አሁን ያለንበት ሁኔታ ግን ከዛ አላለፈም።
መደረግ ያለበት የብልጽግና ፓርቲ አባላት ልክ የናዚ አባላት እየተሳደዱ እንደሚፈለጉት ሁሉ እነኝም እየቀረቡ በፍትሐ ብሔር ወንጀል መጠየቅ አለባቸው። ይህን ጊዜውን በበላይነት ስልጣን እየሰጡ የሚያደርጉት እነሱም በወንጀል የምትከፋቸዋለ ተራባል ደግሞ በፍትሐ ብሔር ተከስቶ ንብረት መወጣት አለበት። ያኔ ነው ሆዳም ፖለቲከኛ የሚጠፋው። ሆዳም ፖለቲከኛ ተፈርሞ ኢትዮጵያ ሰላም ታገኛለች፣ ህዝቡ ሰላም ያገኛል፣ ኑሮ ይስተካከላል።
በጣም
የውጭ መንግስታትም ያኔ እጃቸው ያጥባል። አሁን ለውጭ መንግስታት ሁሉ ትምሉ መስናቸው። ለዚህ ነው አሁን የገዛ ያለው ፓርቲ እንትን ይህን ሲያደርግ በገና ደግሞ ለነገ ስልጣን ራሳቸው የሚያመቻቸው ሰዎች በውጭም በምንም ያሉ ዛሬ በፋኖም ላይ በምንም እየነገዱ ራሳቸውን ተፍተፍ እያደረጉ የተለያየ ስልጣንና
ንብረቱና ሀብት ለማግኘት የሚያንሰራሩት ማንነኝ ከተቀጡ እነዚያም ያልፋሉ።
በጣም
ደግሞ ሰርቶ እየካለ በምትም ተቃዋሚ ስለሆነ ምንም የሚባል ነገር የለውም። መጠየቅ አለ።
አመሰግናለሁ።
ወታደር እንዲገባ ይሁን ታሰጥቷል። ማኖቀሉ ይህ ወቅ የአማራ ክልል የሌለው ሱ ነገርገው ዛሬ ለምሳሌ ለምደ ለደረገው ጥፋት አብን ራሱ ጥያቄ ነው። በፓርቲም በግለሰብ ጥያቄዎች ናቸው።
ለዛሬ ያጠናቀቅናቸው ዜናዎች በዚሁ ይጠናቀቃሉ። የማክሰኞ ጥቅምት 27 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ በሰፈሩት ቁና ሳይሰፈሩ አይቀርም። አገራችን በቂም በቀል እንድትታመስና በቁርሾ ህይወታችን እንዳይታመስ ብንፈልግም በሰፈሩት ቁና መሰፈራቸው የሚታለፍ ላይሆን ይችላል። ግፉ በስቷልና ከተራገደ ይያልፈው ኢትዮጵያን እንዳገር ሊያጠፋት ተነስተዋልና ሃይማኖት የገል አገር የጋራ ነው የተባለውንም ለመተግበር ስንት ተለፍቶ ዛሬ ይዋልዮሽ ተመልሰን ጸረ ተዋህዶ ጸረ እስላም ጥቃታቸውን አሲረው አባራክተዋል የፓስተሮች ክፉ ዘመን መጥቶብናል ኃይለ ማርያም ደሳለኝ ከኮሎኔሉ ጋር አንድ ሃይማኖት የሚገራው ጦዞና አብዶ ሲዘወር ሲደንስ ሲያጓራ ዛር ያዘሽ መስሎ ሲጨፍር ላየ አስደንጋጭ መሆኑ አይካድም ጽንፈኝነት በሁሉም ፍረጃ እብደት ነው በኮሎኔሉና በናባዱላ ገመዳ ሁሉ ተጽዕኖ ጌጣለባቸው አንድ አፍሪካዊ ፓስተር በደቡብ አፍሪካ በናይጄሪያ ዛምቢያ ሌሎችም ቦታዎች በገንዘብ ዝርፊያ የተወነጀለና ሊያዘም እየተፈለገ ያለ ወንጀለኛ ነው የንግድ ኩባንያ አቋቁሞ ብልቃጥዋ አሽጎ ጠበል ነው ብሎ እስከ መሸጥ የተሰማራ ጭበርባሪ ሲሆን ባለ ሚሊዮን ዶላር ሀብታም ለመሆን የበቃውም ሃይማኖትን ለንግድ እየተጠቀመ መሆኑን ተደርሶበታል ይህ ፓስተር በሉኝ ባይ ተራዴባ መሆኑን ተረጋግጧል አዲስ አበባ ጋብዘውት ከኮሎኒሉም ለተከታዮቹም ስለብልጽግና ወንጌል ትምህርት የሰጣ ሲሆን የሱም ርቆች በልዩ ልዩ እርከን ተሹመዋል ዘመነ ፓስተርን ሊጨነብን የተነሳው ኮሎኔሉ ብዙ ሹሞች የወንጌል አማኞች መሆናቸውም ሆነ ጸረ ተዋህዶ ጸረ እስላም መሆናቸውን ተግባራቸውን ላየ ሲፈጁን ለባጁ ምንም ምስጢር አይደለም አብዮት በተካሄደባት ኢትዮጵያ ሃይማኖትና የአንድ ብሔረሰብ ባህልነክ ያውም ኋላ ቀር አምልኮ ሊሰፍንባት አገራችን ለአደጋ የተጋረደችው በኮሎኔሉ ጊዜ ነው ማለትም ያስደፍራል የሚወዛውዛቸውን የገዳን ስርዓት በቅጡ የማያውቁ ከመሆናቸውም በላይ ለአሁኒቱ ኢትዮጵያ ምንም ፋይዳ የለውም ታሪክን ቅርስን ባህልን ማክበር ሌላ የነዚህ ፋሽስቶች ቀረርቶ ደግሞ ፍጹም ሌላ የለም ያሉት የኑሮ ውድነት ቃል አይገልጸውም የልክን ሰማይ ከጣሰ አመታት አለፉ አርሶ አደሩ እንዳያመርት በጦርነት ጠምደውታል ረሃብ የሚሊዮኖች ጣፈንታ ከሆነም ውሎ አደረ በቡራዩ የተጀመረው ፍጅት ቀጥሏል አሁንም ህዝቡ በራሱ ላይ ቀየው ዘምተው የሚፈጁት ባገዛዙ ራሱ ተሰራጭተውበታል ሰላም የለም ካህንን ጨምሮ ህፃን ሳይቀር ይገድላሉ ቄስ በአደባባይ በፖሊስ ጥፊ የተመታበት ሰዓት በይፋ ታይቷል መላ ኢትዮጵያ ምስራቅ ወለጋ ሆናለች ለነዋን አገዛዙ አስደፍሮታል ባዳኑ በተለይ አሜሪካ ወያኔን ደግፈው መበታተናችንን በጉጉት ይጠብቃሉ አካባቢያችን ሱዳን ሶማሊያ ጅቡቲ የጦርነት አውድማ ናቸው በመካከለኛው ምስራቅም ካፊያው እስከኛ የሚደርስ አስከፊ ጦርነትና ፍጅትም እየታየ ነው ይህ ሁሉ ኮሎኔሉን አያስጨንቀውም አያሳስበውም በጀመረው አማራ ፍጅት ላይ ተጠምዷል በቤተ መንግስት ግንባታ የአፍሪካን ባገነኖች ያገዛዝ ስልት በከንቱ ጉዳዮች ላይ ማተኮርና የህዝብን ቀልብ አቅጣጫ ማሳት ነው ኮሎኔሉ ሲዘንቀው በማይረባ ጉዳይ ላይ ይደሰኩራል ሹሞችን እየሰደበ ያስጨበጭባቸዋል ባይነስም ባለፍጹም ስልጣን ሆኖብናል አውጣነ ካልን ቆየን መለላ ከገባን አመታት አለፉ ከመታዘብ አልፎ ከመተቸት አልፎ ጊዜው የሂሳብ ማወራረጃ ነው ጸረ ዘረኛው ትግል ይፋፋም ይጠናከር እንላለን በፋኖ የተጀመረው ትግል ለብዙዎች ተስፋን ሰጥቷልና ድሉን እንመኛለን ህዝብ በሀገሩ ሰላም እንዲተነፍስ የጦርነት ወሬውም ተኖ እንዲጠፋ ምኞታችን ነው ይህን ያዘገየውና የተከሰተውም ክፍፍል ያብቃ የሚል ጉጉታችን የዳያስፖራው አሉታዊ ጣልቃ ገብነትም እንዲያከትም በአቅማችን እንታገላቸዋለን ማን ያውራ የነበረ ነውና ለችግሩ አዲስ ያልሆን ነው ደግሞ አንድነት ማጣት ህዝባዊ ትግልን ማደናቀፍ መግታት ያለውን ጉዳት ጠንቅቀን ስለምናውቅ የህዝብ ትግል አንድነቱን ጠብቆ ጸንቶ ድልን እንዲቀዳጅ ምኞታችን ነው ድል ለኢትዮጵያ ህዝብ ጸረ ዘረኛ ትግል ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ አቦለክባይ ወጥቶ አገርናትና ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሬዲዮ ስርጭት የዘወትር አርብ ደብዳቤዎች መርሃ ግብር ትግል ሲገም ፋሽስት ገዢዎች ሲሪሉና ሲርበደበዱ አድርባዎች እንደ እስስት የመጪውን ጊዜ ቀለም ለመምሰል ሲኳኳሉና ሲላላጡ እያየን ነው። ህዝባዊ ትግል ሲጎመራ እንዴት ተመልሶ ጥሬ ይሆናል? ትግል ሲከር ሲጠናከር ደግሞ ይፈታና ይላላል ይልፈሰፈሳል። ትግል እየጋመ ተመልሶ በረዶ ይቸለስበታል። ህዝባዊ ትግል በዳበረ በጎለበተ ቁጥር ሽዋብትን የሚለው ለምን እንደሆነ መረዳት ለትግሉ ድል አድራጊነት የከበረ አስተዋጽኦ አለው። ህዝባዊ ትግል ጨቋኝ ቡድኖችንና ስርዓቶችን ካፈር ሊደባልቃቸው በተቃረበ ቁጥር ለውጡን ለማስተናከል የውስጥና የውጭ ኃይሎች የማይቆፍሩት ጉድጓድ የማያጸፉት ያሰፉትቶ የለም። የፋሽስቱ ደርግና የፋሽስቱ ወያኔ አወዳደቅ የመጨረሻው ምዕራፎች ላይ ኮቶቻቸውን ገልብጠው ቀድሞ ለደርግ ያረጠረጡ የነበሩ ጥቂት የማይባሉ ጋዜጠኞች፣ ካድሬዎች፣ የህግ ባለሙያዎች፣ ነጋዴዎች፣ የኢኮኖሚ ባለሙያዎች፣ መምህራን፣ የህክምና ባለሙያዎች፣ የባንክ ሰራተኞች ወዘተ ለወያኔ አጎንብሰው አገርን አስፈሉ ህዝብን ለጥቃት ዳረጉ። ወያኔን በመቃወም በየሚዲያቸው ጩኸታቸውን ሲያስተጋቡ የነበሩ አንዳንዶቹ በገንዘብ ተገዝተው ሌሎቹ ደግሞ ህሊናቸውን መቀመጫ አድርገው የተረኛው ፋሽስታዊ ዘረኛ ቡድን ጥሩምባ ነፍ ሆነው ጆሮቻችንን አቆሸሹ፣ አገርን አስገደሉ፣ ህዝብን አፈናቀሉ፣ እያፋፈኑ አስገደሉ፣ በዘር ማጽዳት ዘመቻ ህዝብን አስጨፈጨፉ። ጠቅላይ ሚኒስትሬን አገኘው ያለው የድንጋይ መላጣ እና የእንጨት ሽበት በያባው ተወሽቆ የከረመ ፋሽስት አድርባይ መሆኑ በፀሐይም በጨረቃም ተጋለጠ። ምድራንጃ ግራንጃ ልጡ የራሰ መቃብሩ የተማሰ ያባን የጎዳ መስሎት ለዘረኛ ፋሽስቶች ተነጥፎ የገዢዎቹን የግፍ ጽዋ እየጨለጠ የግፍ ተባባሪነቱን በተግባር እያስመሰከረ ይገኛል። ኢሃፓ የሚለው ንባባላቱና በደጋፊዎቹ ደምና አጥንት የከበረውን ስያሜ ዘርፈው ዘረኞች ጫማ ስር በመደፋት ኢሃፓን የጎዱ መስሏቸው ሳይያውቁት ኢሃፓ መስፋትና መጠናከር ተችሎታል። ገለባዎቹ አንጃዎችና ድባዎች የሚወቁበት ጊዜ ደርሷል። ህዝብ የተዋለበትን ግፍ የሚያወራረድበት ጊዜ እየቀረበ በመጣ ቁጥር አድርባዎች ስለሰላምና ድርድር መጨነቃቸው ሌላ የህዝብን ሰላምን አሽተው ሳይሆን ከሞት ፍርዳቸው ለማምለጥ መሆኑ ማን ይጠፋዋል? በዚህ ወቅት በየሚዲያው ያገራችንን ውስብስብ የፖለቲካ ሁኔታ በቅጡና በትልቁ ሳይገነዘቡ ልክ እንደ እግር ኳስ ተመልካች ተንታኞች ራሳቸውን ተንታኝ ብለው በመሰየም ለመጣ ለሄደው ስያሜ እየሰጡ በየዋህነት የሚያዋችሩ የሚገኙትንና አገርንም ህዝብንም እየበደሉ ነውና እንደ ወንዝ ውሃ በተሸረሸረው መሬት ጨው ብሎ ከመፍሰስ እንደ ኩሬ ውሃ ረጋ ብሎ መቃኘትን ቢመርጡ ደግ ይሆናል እላለሁ። በተያያዥነት በአጠቃላይ በተለያዩ አካባቢዎች እየተካሄዱ የሚገኙትን ህዝባዊ አመጾችን ኃላፊነት በተለየው ወይም በጎደለው ሁኔታ የሚቀርቡ ዘገባዎች ሆን ተብሎ አገዛዙ ባደራጃቸው የአጸፋ ፕሮፓጋንዳ ቡድኖች የሚካሄድ ወይም በሙያው ካለመብሰል እየተከሰቱ እንደሚሆኑ መገመት ይቻላል። በተለይ ፋሽስቱ ዘረኛ አገዛዝን እየተፋለሙ ያሉትን የአርበኞቹ ፋኖዎች የተጋድሎን የአንዱ አካባቢ እንቅስቃሴ ከሌሎች በማስላቅና ቀጣይ ስምሪቶች አስቀድሞ በሚዲያ በማቅረብ ነውር ብቻ ሳይሆን የአርበኞቹን ተጋድሎ ማጅራት ከመምታት የሚቆጠርና የሚወገዝ ድርጊት መሆኑ ሊነገርና በእንዲህ መሰል ጸያፍ ዘመቻ የተሰማሩትን ማጋለጥና የምሳቸውን መክፈል ይገባል እላለሁ። ከዚህ በተጨማሪም በየፍልሚያ ግንባሩ የሚገኙ የገበዛ ለቆችንና ሌሎች የፋኖ አባላትን በስም እየጠቀሱ የማቅረቡ ሁኔታ ልጓም ያስፈልጋል ከሚሉ ወገኖች ጋር የምስማማበት አንድ እንዲህ ያለው የጣውት ጠረባ ውሎ አድሮ ስጋጃን ጠፉልኝና ተንበርከኩልኝን የሚሉ መርዞችን ማስከተሉ እንዲሁም ጠላት የቱን ያህል ቢዳከም አይናቀምና ለጠላትም ይጠቅማልና በዚህ ላይ ጥንቃቄ መደረጋት አለበት እላለሁ። ዝናና ህዝባዊ ትግል ተጻራሪ ናቸውና ከትግሉ ይልቅ ግለሰቦችን የመጥረብና ካለነሱ ትግል እንደማይታሰብ የሚደረገው ዘመቻ የሚያስከትለው አደጋ የትግል ውድቀት ነውና ከወዲሁ ልጓም ሊበጅለት ይገባል የሚል ሐሳብ አለኝ። ይህን ካነሳው ዘንዳ የአርበኞቹ ፋኖች በያቅጣጫው እያስመዘገቡ ያለው የተጋድሎ እንቅስቃሴ ያስደነገጣቸው በአንድ በኩል ያስደሰታቸው በሌላ በኩል እንቅስቃሴውን በበላይነት ለመዘወር በየፊናቸው ዘመቻ መጀመራቸውን እያየን ነው። በአውሮፓና በአሜሪካ የሚገኙ በተለያዩ ስያሜዎች የአማራ ህዝብን ህልውናና መብት ለማስከበር የቆሙ መሆናቸውን ከመለፈፋቸው ውጪ ባለፈ ለሃያና ለአስራ ምናምን ዓመታት ምንም የተጨበጠ ትግል ሳያደርጉ ተዘፍዝፈው የነበሩ የፋኖ እንቅስቃሴ ደስታም ድንጋጤም ስላሳደረባቸው የበላይነቱን ሚና ለመያዝ ድንጋዮችን መፈነቃቀል መጀመራቸው እየታየ ነው። እነዚህ በፋሽስቱ ደርግ ዘመን የደርግ ቁንጮዎች የነበሩና በነጻ ምጃና በቀይ ሽብር ቀጥተኛና በጃዙር ተሳታፊ የነበሩና ለውርጋጡ ፋሽስት ዘረኛ ኮሎኔል ለማደር ከአሜሪካ እስከ አዲስ አበባ ከዚያም ባህር ዳርና ጎንደር ተጉዘው ያደረጉት መጎናበስ እንደ ጽንፈኛው ኦነግ ጅል ሽማግሌዎችና የኢሃፓው ጥምብ አንጃ ከቆባ ለመቆጠራቸው ወደ መጡበት ተመልሰውም ላገዛዙ ሲያቧችሩ መከረማቸው የሚታወቅ ነው። አሁን አንድ አማራ የአማራ ህዝባዊ ግንባር ወዘተ በሚሉ ስያሜዎች የሚጠሩ የአርበኞቹ ፋኖዎችን የነጻነት ተጋድሎ አድራጊ ፈጣሪ ለመሆን መሻኮታቸው እየታየ ነው። በሌላ በኩል ደግሞ የፋኖ አርበኞች የጀግንነት እንቅስቃሴ ፋሽስቱ ዘረኛን እያራደው በመምጣቱ በተለያዩ ቱባይ በአዴን ቁንጮዎች የሚመሩ ቡድኖች በአገር ውስጥና በውጭ አገራት እንዲሰማሩ ተደርጎ የፋኖ የገበዝ አለቆችን በገንዘብና በጥቅም ለማማለልና በድርድር ስም የተጋጋለውን የአርበኝነት ተጋድሎን ለማኮላሸት እየተሰራ ነው። ጥቂት የማይባሉ የጭቃ ውስጥ እሾሆችም እየታዩ ነውና አካፋን አካፋ እያልን ማጋለጡን መያዝ አለብን እላለሁ። ፋሽስታዊው ዘረኛው አገዛዝ ባለ በሌለ ኃይሉ በሁሉም አቅጣጫ የአርበኞቹን ፋኖዎች እንቅስቃሴ ለመግታት የማያደርገው እንቅስቃሴ እንደሌለም እያየን ነው። በአማራ በበርካታ አካባቢዎች ትምህርት ቤቶች የጦር ካምፕ ተደርገው ያገዛዙ ጦር እንዳፈተተው እየተንደረደረ በመድር በሞርታርና በመድፍ ባየር በድሮን መኖሪያ ቤቶችን እያፈረሰ አዛውንቶችንና ህፃናትን እየጨፈጨፈ የሞት ሽረቱን ቢፍጨረጨርም የአርበኞቹ ፋኖዎችን ግስጋሴ መመከት አለመቻሉ የሚያሳየው አሸናፊው የመሳሪያ ጋጋታ ሳይሆን በወኔ የሚዋጋ የአርበኛ ኃይል ነውና ነው። እዚህ ላይ የዘረኛው አገዛዝ ግብዝነትን የሚያሳየን በአንድ ወቅት የጣሊያን አምባገነን ክሪስፒ ለጀርመኑ ቻንስለር ቢስማርክ የጣሊያን ክብር ተዋርዶ ማየት አይቻለንም ሲለው፣ ቢስማርክ ጣሊያን ከፍ ያለ ጉምጅት ቢኖራትም ጥርሶቿ ግን ደካሞች ናቸው ብሎ የመለሰለት ለፋሽስቱ ባለጌ አገዛዝ ምላሽ ይሆነዋል። የማቸነፊያው ዋስትናው
የመሳሪያ ጋጋታ ሳይሆን ባርበኝነት ወኔ የሚዋጋ ኃይል መኖር ነው። በመጨረሻም በቅርብ ያልመለሰረኛ ሲሮጥ ይውላል የሚባለውን ያስተዋወስኩ ያርበኞቹ ፋኖችን ያርበኝነት ተጋድሎ ለመጥረፍ ያሰፈሰፉ በፋኖስም የሚሰበሰብ ገንዘብ ከሚዘርፉት አንስቶ ለፋኖ የፖለቲካ አመራር በመስጠስም ተጋድሎን ማጅራት ለመምታት ያቆበቆቡትን በስማቸው ባንዳ ይያሉ በማጋለጥ ለህዝብ ፍርድ ማቅረብ አሁን እንጂ ስር ከሰደደ በኋላ ዓለም ሆኑን መጠቆም ወዳለው
ለመሰረጃ ሐማስማ በ1995 ዓመተ ምህረት ካሳተመው ግጥም ወታውቂ ከመለው ገጽ 64 ዛሬም እንደተላንቱ እጆች ለተመንጃ የሚለውን ለአድማጮች እንድትተሰሙልኝ ይጠይቃለሁ። ህዝባዊ ያርበኞቹ ፋኖች ተጋድሎና በተለያዩ ያገሪቱ አካባቢዎች እየተካሄዱ የሚገኙት ህዝባዊ እንብተኝነቶች አመጾች ያቸንፋሉ ድል ለኢትዮጵያ። ታየቶላ ከጎላ ሚካኤል አዲስ አበባ።
ዛሬም እንደተላንቱ እጆች ለተመንጃ ቆርፋዳ ለስላሳ ሻካራ እጆች ሁሉም እጆች የኢትዮጵያ ሁሉም ለተመንጃ እጆች ለትግል በዱር በገደል በከተማ እጆች ለተመንጃ ኦሮሞ እጆች የወላይታ የሲዳማ የጌዲዮ የአፋር እጆች የአማራ ያገው እጆች ሁሉም እጆች የኢትዮጵያ እጆች ለተመንጃ ሰላም ሊሹ እጆች ለተመንጃ ለኢትዮጵያ ለክብራችን ለልዕልና ለአንድነት ለህብረት እድገት እጆች ለተመንጃ የገባሩ የምሁሩ የላባደሩ የወታደሩ የሴት ወንዱ ሁሉም እጆች የኢትዮጵያ ለተመንጃ ሁሉም እጆች ለተመንጃ ለኢትዮጵያ።
Thank you. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስልጣን
ጀምባሮቹን እንዳያድጉ ጋሬታ ሆነው ቆይተዋል።
ይህን ሁኔታ ደርግ የተባለው የመኮንኖች አላዋቂ ሳሚውድን በተለይም ሊቀመንበር ነኝ ይል የነበረው ማፈሪያ ነፍሰ ገዳይ ሳይውል ሳያድር አበላሽቶና በሻቅቶ ለግንባሮቹ እድገትና መጠናከር ከፍተኛ አስተዋጽኦንም አድርጓል። ዛሬ አንዳንድ የታሪክ በራዦች እንደሚወሸክቱት የኤርትራን ትግል በመቀስቀስም ሆነ በመርዳት ኢህአፓ ምንም ሚና አልነበረውም። የኢትዮጵያ ተማሪዎች እንቅስቃሴ መሬት ላራሹ ብሎ በማያወላዳ መልክ ለስር ነቀል ለውጥ ከመነሳቱ ከአምስት ዓመት በፊትና ኢህአፓ ከመመስረቱ 14 ዓመታት በፊት የኤርትራ ነጻ አውጪ ግንባር ጀብሃ ተመስርቶ የትጥቅ ትግል ጀምሮ እንደነበር ታሪክ የሚያውቀው ነው። ኢህአፓ እንደ ድርጅት የብሔረሰብን አጠቃላይ ችግር ከእኩልነት አንጻር የሀገር አንድነትን ከዴሞክራሲ አያይዞ ለማስከበር በመሻት በጊዜው በነበረው ርዕዮተ ዓለም መሰረት የራስን እድል በራስ የመወሰን መብትን ቢያውቅም ይህ አቋሙ የሀገራችንን ህዝብ አንድነት ያረጋግጣል በሚል ተስፋና እምነት ላይ በመመስረት ነበር። የሀገር ግንጠላንና ጠባብ ብሔረተኞችን የመደገፍ አቋም ኢህአፓ ቢኖረው ኖሮ ኤርትራ ግንባሮች ኤርትራ የኢትዮጵያ ቅኝ ግዛት ናት ሲሉ ወያኔ በ1967 ጦማሩ ወይም ማኒፌስቶ ሁሉም ብሔረሰቦች ተገነጣጥለው የራሳቸውን ነጻ መንግስት ያቋቁሙ ሲል ዚያድ ባሬ ሲሶ በላይ የኢትዮጵያን ግዛት ምዕራብ ሶማሊያ ነው ሲል አዎን እሺ ብሎ ተቀብሎ በተገኘ ነበር። ያባ ግን ለኢትዮጵያ የማይበጀውን እቅድና አቋም በመቃወሙ በወያኔም በሻዕቢያም ተወግቷል፣ ጥቃት ደርሶበታል። ለመሆኑ ያኔ ከያፓ ጎን የቆሙትና ጠባብነትንና ግንጠላን እንዲሁም የታሪክ ብረዛን የተቃወሙና የህዝብና ሀገርን አንድነት ለማስከበር እንደ ያፓ መስዋዕት የሆኑ ሌሎች እነማን ነበሩ? የደርግ አገዛዝ ሸክላ ሳህን መሸጫ ሱቅ ውስጥ ገብቶ እንደነበረ በሬ ግራ ቀኙን ሲያተራምስ ሲሰባብርና ሲፈጭ ለግንባሮቹ ሾክ ሆነው የነበሩትንም እነ ጀኔራል አማን አንዶምን ገድሎ በአስመራ ከተማ በሽብር ወጣቶችን አፈንቆና አስደንብሮ ብሎም ህብረ ብሔራዊ የሆኑትን እነ ኢህአፓ አይነቶችን በትውልድ ደረጃ ጨፍጭፎ ለግንባሮቹ ጠቀመ። የራሱን ጦር አዛዦችንም እየረሸነ ጦሩን በደህንነት ሰራተኞች፣ ዘባራቂ ካድሬዎችና ኮሚሳሮች እያዋከበ አዳከመ፣ ግንጠላውን አመቻቸ። የእናት ሀገር ጥሪ ብሎ ስንቱን ዜጋ አሰቃየ፣ አስጨረሰ። ችሎታ ቢሶች አመራርና አዛዥ ተብለው ተመክሮ ያላቸው ተገልለው በውሱንና ጠባብ የግለሰብ ፍጹም ስልጣን ዙሪያ የሀገር ጥቅምና መሰረታዊ ፍላጎት ተጠንጥኖ ግብዙ ኮሎኔል በእብሪት ሀገርን ለአደጋ አሳልፎ ሰጥቶ በድፍረት ሊሰዋ ቀርቶ በፍርሃት ፈረጠጠ። ማን ይወቀስ የተሳሳተ ማን ይከሰስ ያጠፋ ሆኖ ሳለ ስልጣን ይዘው የሀገርን አንድነት ያናጉና ህልውናዋንም ሊሰርዙ የተነሱት አገዛዞች እያሉ ደርግም ወያኔም ያባን ለመወንጀልና አስገነጠለ ወዘተ ብለው ሊከሱ የሚጥሩት ሁሉ ከታሪክ የተጣሉና ሀቅን የጠሉ መሆናቸውን እናያለን። ለሀገር አንድነት ብለው በየጦር ግንባሩ የወደቁት አገር ወዳድ ዜጎች ሁሉ የእነዚህ ካሪ አገዛዞች ሰለባ መሆናቸው ባሉታዊ የሚያስመዘግባቸው ሊሆን አይገባም። አገዛዙ ህዝብን በጨረሰ ሰለባ የሆነውን ተጠቂውን አለቀ ሳይሆን በግልባጩ አስጨረሰ ብለው የሚከሱ አረመኔውን አንቱ ብሎ ስሙን ለማደስ የሚጥሩ ዛሬም በመሃላችንና በህብረተሰቡ ዘንድ የጭራቆ ስርዓት አዳናቂዎችና ወንጀለኞች አሉ። በ1983 ዓ.ም ስልጣን ይዞ የኤርትራን ግንጠላ ያመቻቸው ወያኔ ሆኖ ሳለ ይህን ለመካድ የሚጥሩ ሐሰተኞች ናቸው። አንቀጽ 39ን ህግ ያለውና አገሪቷን በክልል የሸነሸነው ኢህአፓ ሳይሆን ወያኔ ነው። ይህንንም መዘንጋት ከሀቅ ጋር መጣላት ነው። ሀገራችን ኢትዮጵያ በህዝብ እኩልነት መረጋገጥ መስክ ዛሬ ችግሮቿ ተባብሰዋል እንጂ አልቀነሱም። ይህ ችግር የኢትዮጵያ ተራማጅ ኃይሎች ተማሪዎች ወይም የአባ የፈጠሩት ችግር አልነበረም። እነዚህ ሁሉ በኢትዮጵያ የፖለቲካ መስክ ገና ብቅ ሳይሉና ሚዛን ሳይዙ የኤርትራ ትግል፣ በኦጋዴን ጦርነት፣ በባሌ የነዋቆጎቱ አመት፣ የመቻ ቱለማ እንቅስቃሴ ወዘተ በሀገራችን ተከስተው ነበር። ተራማጁ ክፍል ለችግሮቹ መፍትሄ ለመስጠት ጣረ ሞከረ እንጂ የሌለ ችግርን ኮስኮሶ ደስ ያለውን ህዝብ የለም አዝናል ብሎ አሳምኖ አላሳመጠም። ትግል የብሶት ውጤት ነው። አለ ምክንያት ዜጎች አያምፁም፣ ራሳቸውንም ለሞትና መስዋዕትነት አያዘጋጁም። በመራራ የትግል ሂደት ያላለፉና ያልተፈተኑ ሁሌም ትግል ቀላልና ዜጎች ሳያስቡና ሳያወጡ ሳያወርዱ የሚያምፁ ይመስላቸዋል። ይህ ግን ከሀቅ የራቀ መሰረተ ቢስ ድምዳሜ ወይም ግንዛቤ ነው። በደል ባለበት ግን ዜጎች ያምፃሉ። ይህን ትግላቸውን ሌላ አቅጣጫ የሚያስይዙ መኖራቸው ወይም መነሳታቸው ግን የበደላቸውን መኖር የሚለውጥ አይደለም። በመሆኑም እኩልነት ባልነበረበት ያዜው ስርዓት ጊዜ ህዝብ በየቦታው ማመፁና እኩልነትን መጠየቁ ተገቢና አይቀሬም ነበር ማለት ይቻላል። ኢትዮጵያን ህልውናና አንድነት ለማስጠበቅ ስንታገልና የነገይቷን ኢትዮጵያ አንድነት ለማረጋገጥ ስንታገል በቅድሚያ መታወቅ ያለበት ጉዳይ ይህ ትግልና ግብ ያለፈውን የጭቆና ዘመን ለመመለስ ሊሆን እንደማይችል ነው። ዛሬ በወያኔም ሆነ በመሰሎቹ ፈሊጥ ተብሎ የተጧጧፈው ጸረ ቴዎድሮስና ጸረ ምኒልክ ዘመቻ በመሰረቱ ታሪክ አለማወቅን የሚያሳይ ከመሆኑ ሌላ የዛሬን የራስን ወንጀል ለመደበቅ መሆኑ ግልጽ ነው። በኢትዮጵያም ሆነ በዓለም አቀፍ ደረጃ የጣሊያንና የጀርመንን የአንድነት ጉዞ በጋሪባልዲና ቢስማርክ ስር ያጤኗት የአገር አንድነት ሂደት የኃይል እርምጃዎችን ያቀፈ እንደነበር ግልጽ ነው። እዚያን በሩቅ ዘመን የነበሩ መሪዎች፣ አጼዎች በዛሬ ዘመን ዴሞክራሲያዊ ጽንሰ ሐሳብ መሰረት የሚጠበቅ ሊሆን ባልተገባ ነበር። ይልቁንስ ዛሬ የዚያን ጊዜ ዘዴና መንገድ በመጠቀም ህዝብን የሚጨፈጭፉትን ዘመናዊ ነን ባዮች፣ ነጻ አውጪ ነን ባዮች ተጠያቂዎች ናቸው። ይህን አብይ ጉዳይ በተመለከተ 9 ዓመት በፊት በወጣ የዴሞክራሲ አትም የሚከተለውን አስፍረን እንደነበር መጥቀሱ ይጠቅማል። በታሪክ ሂደት አገሮች ሲገነቡ ወይም በተለምዶ አነጋገር ሲቀኑ ዴሞክራሲንና የህዝብን ፍላጎት ተመስርተው አይደለም። በዓለም ውስጥ ዛሬ በአገርነት እየታወቁ ያሉትን ስናይ ይህንኑ እንረዳለን። የአገር ግንባታው ሂደት በያለበት ጠመዝማዛና ሰላምን ሳይሆን ጦርነትን ያስቀደመ ነበር። በሂደቱ የጠፋው ህይወት ቢያሳዝነንም የዘመኑ መሪዎች ዛሬም እንኳ ለእኛም አስቸግሮ ያለውን መቻቻልና ዴሞክራሲያዊነት ለምን ያኔ አላንጸባረቁም ብሎ መወንጀል ፍጹም ተገቢ አይሆንም። ህዝቦች በጦርነት አልፈው በጋራ መኖር ጀምረው መቶ ብቻ ሳይሆን ብዙ መቶዎችና ሺህ ዓመታት ካለፈ በኋላ ግን የታሪክን ጎማ ወደ ኋላ በመጎተት ቂምና ቁርሾን በማራገብ ከዘመናት በፊት ለፈሰሰ ደም የዛሬን ትውልድ ተጠያቂ በማድረግ ክፍፍልን መቀስቀስና ማንገሱ የሚደገፍ ሳይሆን የሚወገዝ ነው። የነገ ኢትዮጵያን እድል እንወስን ስንነሳም ሞተው ዘመን ያስቆጠሩ የዘመናቸው ነጸብራቅ የሆኑትን አጼዎች በዛሬ መነጽር በመመርመርና በማውገዝ ስንት መከራን በጋራ ያሳለፈን አንድነትና ኢትዮጵያዊነት መሰረት ፍጹም የሚቻልና የሚገባም አይደለም። ሁሉም ህዝብ የኢትዮጵያ ታሪክ ሙሉ ባለቤት ነው እንጂ ኢትዮጵያዊነቱን ለማስረዳት ድርድርን አይፈልግም። በኢትዮጵያዊነታችን ላይ ገደብ ሊጥሉብን፣ ግድፈት ሊፈጥሩብን፣ ሊያወገረግሩብንና ማንነታችንን ሊክዱ የተነሱትን ስርዓቶች የምንታገላቸው በኢትዮጵያዊነታችን ላይ ካለን ጠንካራ እምነት የተነሳ ነው። ኢትዮጵያዊነታችንን ሲክዱ አሁን ብለን መቀበል ሆነ መገንጠልን ማቀንቀን ደግሞ ስህተት መሆኑ ሊታመንበት ይገባል። የኢትዮጵያ ሕዝብ አንድነትን እንደሚመርጥ ደግሞ ደጋግሞ አሳይቷል። በየካቲት አብዮት ጊዜ በጋራ በመነሳት የብሔረሰብና የሃይማኖት ልዩነትና ጭቆና እንዲወገድና ህዝባዊ ዲሞክራሲያዊ ኢትዮጵያ እንድትመሰረት በመጠየቅ ለአንድነቱና ለአገሩ ያለውን ፍቅር አሳይቷል። በ1997 ዓ.ም ደግሞ አንዳንዶች ኢትዮጵያን በሚመለከት ምርጫ ትገባ ኢትዮጵያዊ አይደለም ብለው ሲቀሰቅሱትና ሲጮሁበት ወግዱ ብሎ ለቅንጅትም ለህብረትም ድምፁን ሰጥቷል። ህብረ ብሔራዊውን ትግልና ድርጅቶች በ1966 ሆነ በ1997 ዓ.ም በመደገፍ ህዝብ ፍላጎቱ አንድነትና ዴሞክራሲ መሆኑን አረጋግጧል። የኢትዮጵያ አንድነት በዴሞክራሲና በእኩልነት ላይ መመስረት አለበት እንዳልነው ሁሉ ወዳለፉት የጭቆና ስርዓቶች መመለስ አይገባም አይቻልምም እንዳልነው ሁሉ እኩልነትና መብት በሌላ በኩል በመገንጠልና ህዝብን ከፋፍሎ በማናከስ ከቶም የሚገኝ ያለመሆኑን አጥብቀንና ጫና ሰጥተን ደጋግመን አቅርበናል። ይህን በተመለከተ በ1994 ዓ.ም ግንቦት ወር ዴሞክራሲ እትም አስፍረን የነበረው ዛሬም ሙሉ በሙሉ ሁኔታውን ገላጭ ሀቅ ነው። የህብረ ብሔራዊው ወይም ኢትዮጵያዊው ጎራ የነበረውን ቀና የአንድነት መንፈስና ለዚህም ጥሩ መሰረት ለመጣል ያስችላል ብሎ ያቀረበውንም መፍትሄ ጠባቦቹ በጽንፉ ብቻ ጉልተው መገንጠል ወይም ሞት የሚለው መፈክር በማንሳት የራስን እድል በራስ መወሰን የተባለውን የስልጣን ማዕከላዊነትን በማስወገድና ህዝብን የራስ አስተዳደርና ዴሞክራሲያዊ መብትን በማጎናጸፍ ደረጃም ተግባራዊ ሊሆን መቻሉ ተዘንግቶ መገንጠልን ማስጠቅ ብቻ እንደሆነ በጠባቦች ተተረጎመ። የራስን እድል በራስ መወሰን በግድ መገንጠልን ያዘለ አይደለም የሚለው የገባቸው የኤርትራ እንቅስቃሴዎች ደግሞ ኢትዮጵያ ቅኝ ተገዢ ነን የምንለውን ተቀበሉንና እንደ ማንኛውም ቅኝ ግዛት በግድ ነጻ የመሆን መብታችን ይከበርልን አሉ። ኢትዮጵያን በጠራትነት በጥቅሉ በመፈረጃቸውም የጠባብ ብሔረተኞች ደጋፊና ፈጣሪ ሆነው በኢትዮጵያዊ ድርጅቶች ላይ በጋራ ተነሱ። ኢህአፓ የዚሁ ሴራ ዋናኛ ተጠቂ እንደነበር ታሪክ የመዘገበው ሀቅ ነው። ጥበትና ግንጠላን ማቀንቀን ከመሰረቱ የአገርን ህልውናና አንድነት ተጻራሪ ነው። በመብት ረገጣ ላይ የሚመሰረት አንድነት የጠና ለመሆኑ ግልጽ ሲሆን ለመብት ረገጣው መፍትሄው ደግሞ መለያየት መገነጣጠል ነው ብሎ ወይም ወያኔ ይል እንደነበረው የኢትዮጵያ ህዝብ አብሮ ለመኖር መቼም አይችልምና ይከፋፈል ይለያይ ብሎ መደምደም ደግሞ አገርን አጥፊ ስህተት ነው። ጥበብ ብሔረተኛነት ራሱ ጎጂ ዝንፈትና የትምክህትም ሌላ መጥፎ ገጽታ ነው ስንል ቀደምም የገለጸው ነው። በቅድሚያ ማንም ሳይመርጣቸውና ሳይመድባቸው የብሔረሰባችን ብቸኛ ተጠሪ ነን ብለው ራሳቸውን በመሰየም ህዝብን ጠልፈው ሌሎችን ውጡልን፣ ከህዝባችን ራቁ ማለትን ያስቀድማሉ። ይህን ዝም ብሎ መቀበል ወይም ታሪክን በካደ ድርቅና ህዝብን ኢትዮጵያዊ አይደለም ብለው ባዕድ ሲያደርጉ መቀበል አገርን ለጥፋት አሳልፎ መስጠት ነው። ህዝብ ተበደልኩና ተጨቆንኩ ብሎ መነሳትና ጥቂቶች የህዝብን ብሶትና ጩኸት ቀምተው ወደ ጽንፍ በመውሰድ ባዕድ ነን፣ ኢትዮጵያዊ አይደለንም፣ መገንጠል አለብን ወዘተ ማለት አንድ አይደሉም። ዛሬም ቢሆን ሊካድ የማይችለው ሀቅ ህዝብ ጭቆና እንደሚደርስበት ነው። ወያኔ ያሰፈነው ዘረኛ ስርዓት ብዙሃኑን በብሔረሰብና በሃይማኖትም ደረጃ ይበድላል፣ ይጨቁናል። ይህም መወገድ ማብቃት አለበት እንዴትና በምን አይነት የሚለው ግን ዛሬም አከራካሪ ሆኖ በጋሬጣነት ተዘርግቷል። በኢትዮጵያዊነት መደራጀቱ አሁንም ከባድ የሆነባቸው ወይም የማይታሰብ ነው የሚሉ ይባስ ብለውም ኢትዮጵያ ካልፈራረሰች መፍታችን ሊከበር አይችልም የሚሉት ከጎጂና የተሳሳተ ጎደናቸው ለመመለስ መጣርና አለያም መቋቋም አስፈላጊ መሆኑ ግልጽ ነው። የኢትዮጵያን ውስጣዊ ችግሮች የሚያባብሱና አገራችንን ከማፍረስ ሊገዙ ወይም ሊያጠፉም የሚመኙ ባዕዳን ኃይሎች ዛሬም እንደበፊቱ አሉ። በተለይም ኢትዮጵያን እየሸጠላቸው ያለውን ከሃዲ ቡድን በመደገፍ የህዝብን ስቃይና መከራ እያባባሱ ናቸው። እነዚህ ክፍሎች ሁሉ በተወርና በተወሰነ ደረጃ በይፋም ኢትዮጵያን በሃይማኖትም ሆነ በብሔረሰብ ለመከፋፈልና ከተቻለም አገሪቷን ለመበጣጣት ያቅማቸውን እየሰሩና ነጋጠባም እያገሩ ናቸው። የህዝብን የጋራ ታሪክ እየፈረዙና እያክቸረቸሩ ልዩነትን በወያኔ ረዳትነት እያራገቡ ህዝብን እርስ በርሱ ነጥረውና አካልነው የጋራ ክንድ እያፋጡ አገሪቷን ለባዕድ ብዝበዛና ወረራ አጋልጠዋታል። የኢትዮጵያ ህልውና ዛሬ ባስከፊና አስፈሪ አደጋ ላይ ነው። የአንድነት ኃይሎች ህልውናና ትብብር ደብዝዞ በሚያሳዝን ደረጃና ሁኔታ የፖለቲካው መድረክ በጠባቦች ማለትም በወያኔና ተቃርነነዋል በሚሉ ግን መሰሎቹ መያዙ ላይበቃ ከህዝብ ጎን ቆመናል የሚሉ አንዳንድ ክፍሎችም ተደናግረው የሀገርን ህልውና የሚጻረሩትን ሲደግፉ ማየትም ጀምረናል። ከ1983 ዓመተ ምህረት በፊት ይሰማ የነበረው የህዝብ ውሳኔ ሬፈረንደም ጫጫታም ዛሬ የገደል ማሚቴዎች ያገኘ ይመስላል። ህዝብ ውሳኔ ዴሞክራሲያዊ ስርዓት ሰፍኖ የሚመለከተውንም ህዝብ ሁሉ አሳትፎ ከማንም ኃይል ተጽዕኖ ነጻ በሆነ መንገድ ይካሄዳል እንጂ በኤርትራ የታየው የአንድ ኃይል ቁጥጥርና ባርነት ወይስ ነጻነት ምረጥ ማለቱ ህጋዊና ዴሞክራሲያዊ ሂደት ሊሆን አይችልም። ህዝበ ውሳኔም አይደለም። ይህ ደግሞ ዜጎች ነቅተው ባለበት ነገ ይደገማል ብሎ ማለሙ ሞኝነት ነው። የህዝብ መብትና ዴሞክራሲ ካልተከበረ አንድነት ተሸርሽሮ የአገር ህልውና ለአደጋ መጋለጡ አይቀርም እንዳልነው ሁሉ ኢትዮጵያንና ኢትዮጵያዊነትን ክዶና አውግዞ የሚፈለግም መፍትሄ የውሃ ሽታ ሆኖ የሚቀር ነው። የመገንጠሉ ጥቅም ዜሮ መሆኑን ደግሞ ከቅርብ ተመክሮ ያየነው ሲሆን የተገነጠለችው ኤርትራ መሪ ደቡብ ሱዳንን መገንጠል አይጠቅማችሁም ብሎ መምከሩን ሌሎች መገንጠል ወይም ሞት የሚሉ ክፍሎች ሊያጤኑት የሚገባ ነው። ከባለቤቱ ያወቀ ቡዳ ነው ይባል የለ? ድምዳሜያችንና ጥሪያችን ቀደም ካቀረብነው የተለየ አይደለም። ያባ ኢትዮጵያ የፖለቲካ ኃይሎች ለአንዴም ለሁሌም የመገንጠልን አማራጭነት ውድቅ አድርገው የዴሞክራሲያዊ አንድነትን አማራጭ የለሽነት እንዲቀበሉና ለዚህም ተባብረው እንዲታገሉ ጥሪ ያደርጋል። ኢትዮጵያዊነት ደግሞ የሁሉም ትግልና መስዋዕትነት ውጤት በመሆኑ ማንም ቢሆን ማን ይህን መለያውን ሊቀማ ካለመቻሉ ሌላ ሊተራጠረው የሚገባን ጉዳይ ለመሆኑ ሊታመንበት ይገባል። የብሔረሰቦች ወግ፣ ባህል፣ ታሪክና ቋንቋዎች ተከብረው ለሀገራዊ አንድነታችን ጠቃሚ የሆኑ ቅርሶቻችንና ሴቶቻችን መሆናቸውም ታምኖበት ሁላችንንም በእኩልነት ያቀፈች ታላቅ ሀገር የሁሉም ህዝባዊ ጋራ የሆነች ሀገርን በጋራ ልናጠናክር እንችላለን ብሎ ኢህአፓ ያምናል። ለዚህም ልክ እንደ በፊቱ ይህን ቅዱስ ዓላማችንን ከሚጻረሩ ጽንፎች መራቅና በተከሰቱበትም መታገል ይኖርብናል። ለእኩልነትና ለመብት መከበር መቆም ተገቢና ፍትሐዊ ነው። ሀገራችን ኢትዮጵያ በጋራ መታገልና ዜግነታችንንም ማስረገጥ ማስጠበቅ ደግሞ ግዳጃችን ነው። በዚህ መልክ ሲታይ የኢትዮጵያ ህዝብ አንድነት በዴሞክራሲ ለማታ ላይ ጸድቆ እውን እንዲሆን በመታገል የወያኔን ዘረኛና ከፋፋይ አገዛዝ ማስወገድ የሁላችንም ተቀዳሚና ዋና ተልእኮ ሊሆን ይገባዋል ሲል ኢህአፓ ያሳስባል። ከዴሞክራሲያ ግንቦት 94 እጥም የኢትዮጵያን አንድነትና ህልውና ለመጠበቅ በጋራ እንታገል።
Oh,